ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 28 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ወቅታዊ ሀተታዎችን በተከታታይ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሶስተኛ ቀኑን የያዘው ህዝባዊ አመጽና የሙት ከተማ አድማ ረቡዕ የካቲት 28 ቀን በተለያዩ ከተሞች የተካሄደ መሆኑን ከየአካባቢዎች የሚደርሱን ዜናዎች ገልጻሉ። በአዲስ አበባ የተወሰነ ክፍልና እንዲሁም በብዙ ከተሞች የትራንስፖርት አገልግሎቶች ሙሉ በሙሉ የተቋረጡ ሲሆን ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ ሆነው መዋላቸው ታውቋል። በአንዳንድ ቦታዎች የወያኔ ኮማንድ ፖስት ሱቆችን ያሸገ መሆኑም ይነገራል። የወያኔ አጋዚ ጦር በዜጎች ላይ ጉዳት ማድረሱ እየተሰማ ሲሆን በስልክና በሌሎች መገናኛዎች መቋረጥ ምክንያት ትክክለኛውን ቁጥር ለማወቅ ባይቻልም በርከት ያሉ ሰዎች በአጋዚ ጦር መገደላቸውና ብዙዎች መታሰራቸው ተነግሯል። ከጥቂት ቀናት በፊት የወያኔው የጠቅላይ ሚኒስትር ጽህፈት ቤት የሚኒስቴር መስሪያ ቤቶች በእጃቸው የሚገኘውን ፒክአፕና ሌሎች የጭነት ማመላለሻ መኪናዎች ከነሹፌሮቹ ለጠቅላይ ሚኒስትር ጽህፈት ቤት ተብየው እንዲያስረክቡ ትዕዛዝ ያስተላለፈ መሆኑን ይታወቃል። አገዛዙ እነዚህ መኪኖች የሚታሰሩትን ሰዎችና ወታደሮችን ለማመላለሻ ሊጠቀምበት እንደሚችልም ተገምቷል። የወያኔ የጦር ሚኒስትር ተብዬ ሲራጅ ፈጌሳ ረቡዕ ለጋዜጠኞች በሰጠው መግለጫ ከ80 እስከ 90 ከመቶ የሚሆኑ መንገዶች ክፍት ናቸው በማለት ከዋሸ በኋላ ያምቦና የነቀምት መስመር ግን አሁንም ዝግ መሆናቸውን አምኗል። መንግስት እየተዳከመ ነው በሚል የሚሰራጩ ዜና ሐሰት መሆኑን በማጣጣልና አገዛዙ በከፍተኛ ጥንካሬ ላይ ነው በማለት ራሱን ለማታለል የሞከረው ሲራጅ ፈጌሳ የአስቸኳይ ጊዜ አዋጁ ከታወጀ ጀምሮ 17 የአጋዚ ወታደሮች መቁሰላቸውን፣ የተለያዩ ንብረቶች መውደማቸውን፣ የመሳሪያ ንጥቂያ መካሄዱን፣ አንድ ፋብሪካና በርከት ያሉ የቀበሌ ጽፈቶች መቃጠላቸውን፣ አውቶቡሶች ከባድ ጉዳት የደረሰባቸው መሆኑን አምኖ ገልጿል። በጎጃም ክፍለ ሀገር ባቸፈር ወረዳ አቶ ደርቤ አየለ የተባሉ ጅግና ቤታቸውን ሊፈትሹ ከመጡ የኮማንድ ፖስት አባላት ጋር ባለመስማማታቸው በተፈጠረ የተኩስ ልውውጥ 6 የኮማንዶ ፖሊስ አባላትን ገድለው ሌሎች 6 ማቁሰላቸውን የዜና ምንጮች ገልጸዋል። አቶ ደርቤ በመጨረሻ ራሳቸውን ህይወት በራሳቸው ያጠፉ መሆናቸውም ታውቋል። የቀብራቸው ስነ ስርዓት ሲፈጸም በሺ የሚቆጠሩ ዜጎች በስነ ስርዓቱ ላይ ተገኝተው ለአስከሬኑ አሸኛኘት ያደረጉ መሆናቸውም አብሮ የመጣው ዜና ይገልጻል። የእቃዎች ዋጋ ግሽበት በያዝነው የካቲት ወር ያሻቀበ መሆኑን የወያኔው የስታቲስቲክስ ተቋም ረቡዕ የካቲት 28 ቀን ይፋ ባደረገው መግለጫ ገልጿል። በጥር ወር 18 ከመቶ የነበረው የምግብ ዋጋ በየካቲት ወር ወደ 20.4 ያሻቀበ መሆኑን ሲገልጽ ምግብ ነክ ያልሆኑ እቃዎች ከ8.4 ከመቶ ወደ 9.8 ከመቶ ከፍ ማለታቸውም ታውቋል። በአገሪቱ በተከሰተው የፖለቲካ አለመረጋጋትና በውጭ ምንዛሪ እጥረት ምክንያት የዋጋ ግሽበቱ በከፍተኛ ደረጃ ሊጨምር ይችላል የሚል ስጋት ሰፊ ነውም ተብሏል። ሁለቱ የዋልድባ መነኮሳትና ሌሎች በተመሳሳይ የሐሰት ክስ የታሰሩ ሰዎች እንዲፈቱ ከወያኔው አቃቤ ሕግ ትዕዛዝ የተላለፈ መሆኑን አፍቃሪ ወያኔ የሆኑ የዜና ተቋማት ዘግበዋል። በዋልድባ ገዳም ውስጥ የሸንኮራ አገዳ እርሻ እንዳይጀመር በጽኑ ከመቃወም በስተቀር ምንም ጥፋት የሌለባቸው እነዚህ አባቶች ላለፉት ዓመታት በወያኔ እስር ቤት ውስጥ መታሰራቸው ሲዘገብ የቆየ ሲሆን እስር ቤት እንዳሉ በርካታ ግፎች የተፈጸሙባቸው መሆኑ ይታወቃል። የወያኔዎች ጭምብልና አገልጋይ ሆኖ የቆየው የኢህአዴግ ስራ አስፈጻሚ ኮሚቴ ከመጪው እሁድ መጋቢት 2 ቀን ጀምሮ ስብሰባ እንደሚቀመጥም ታወቀ። ኮሚቴው በየድርጅቱ የተደረገውን ግምገማ እንደሚያዳምጥና እንዲሁም ለድርጅቱ ሊቀመንበር የሚሆኑ እጩዎች ላይ ውይይት እንደሚያደርግ ተገልጿል። መች እንደሚሆን ባይገለጽም የማዕከላዊ ኮሚቴ ስብሰባ ማብቂያ ላይ የድርጅቱ ምክር ቤት ስብሰባ አካሂዶ የኢህአዴግ ሊቀመንበርና ጠቅላይ ሚኒስትር ተብዬው የሚሆነውን ግለሰብ ይመርጣልም ተብሏል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ማክሰኞ የካቲት 27 ቀን አዲስ የጉዞ ማስጠንቀቂያ አውጥቷል። ኤምባሲው ባወጣው የማስጠንቀቂያ መግለጫ በየቦታው የሚካሄደውን አመጽና አድማ አስመልክቶ ዘገባ እንደደረሰው ጠቁሞ ከአዲስ አበባ የሚወጡና የሚገቡ መንገዶች በመዘጋታቸው ምክንያት ለመንቀሳቀስም ሆነ እቃዎችን ለማስገባትና ለማስወጣት አስቸጋሪ መሆኑን ዘርዝሯል። የኤምባሲው ሰራተኞች ከመሃል አዲስ አበባ ውጭ ወደ ከተማዋ ዳርቻና ወደ ሌሎች ቦታዎች እንዳይንቀሳቀሱም ከልክሏል። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ሴራሊዮን ረቡዕ ቀን አዲስ ፕሬዝዳንት ትመርጣለች። ለምርጫው 16 ተወዳዳሪዎች ቀረቡ ሲሆን አንዳንዶቹም ጥምር ዜግነት ያላቸው በሚል ከምርጫው ለማስወጣት ሙከራ ተደርጎ እንደነበር ይታወቃል። መራጩ በብዛት የወጣ ሲሆን ምርጫው የተካሄደባቸው በርካታ ቦታዎች ምንም አይነት ችግር እንዳላጋጠማቸውም ተናግረዋል። ተወዳዳሪዎቹ 16 ይድረሱ እንጂ ግንባር ቀደም የሆኑት ያሁኑ ገዢ ፓርቲ ተወካይ ሳሙራ ካማራና ከስድስት ዓመት በፊት በምርጫ የተሸነፉት ጁሊየስ ማዳ ባዮ ናቸው። እያንዳንዱ ተወዳዳሪ ለማሸነፍ የድምጹን 55 ከመቶ ማግኘት የሚጠበቅበት ሲሆን ይህን ካላገኘ ከፍተኛ ድምጽ ባገኙት ሁለት ተወዳዳሪዎች መካከል የድጋሚ ምርጫ ውድድር የሚደረግ መሆኑም ታውቋል። የደቡብ ሱዳን የአረብ ሊግን ለመቀላቀል ጥያቄ ያቀረበች መሆኑን የሱዳን ትሪቡን የተባለው ጋዜጣ ዘግቧል። የደቡብ ሱዳን ጥያቄ በዛሬው ቀን የአረብ ሊግ አገሮች የውጭ ጉዳይ ሚኒስትሮች በሚሰበሰቡበት በካይሮ እንደሚወሰን ተገልጿል። ሊጉ የደቡብ ሱዳንን ጥያቄ ከተቀበለ የሊጉ አባል ከሆኑ የአፍሪካ አገሮች መካከል ደቡብ ሱዳን 9ኛ ትሆናለች ተብሏል። በአሁኑ ወቅት የአረብ ሊግ አባላት የሆኑት የአፍሪካ አገሮች አልጄሪያ፣ ኮሞሮስ፣ ጅቡቲ፣ ግብጽ፣ ሞሪታንያ፣ ሶማሊያ፣ ሱዳንና ቱኒዚያ ናቸው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Come with us, but በቃ ወጂ በላይ በደወል ከዚህ በላይ ከታስ ሌላ ምን ልመጡ ሰላሽ አሉ ስወጉት ለደሽ የታርገሳሽው ማርቴ ሀዘንሽ ዝማልን ምን አላዝማልን ምን አዳማት ባላገኝ ሰብይ ኖረኝ አይነጋማለቱ አይነጋማማ ሰብርሃናለ matala gari sinapa malakat hagar sit tamas yelam mamalakat dan komal kamla ikata watan kamal kandband bayetamotan lebachil kakapat kamaka alantan kujmi agarinad ለጀሁሉ ሰቃይ ማዳኔቷን ደነው ባንዲት ቶካስ ባንዲት ምጎም
የጥቃት ትኩረት በጠላት ደካማ ጎን ላይ ይሁን። ትግል ስልትን ይጠይቃል። የፋኖ ትግል በተለይ ጠላትን ማወቅ አቅምን ማወቅ በዚህም ተመስርቶ ትግልንም ማካሄድን ይገድላል። ጠላቱን ያወቀና በተለይም ራሱን ያወቀ ለድል ቅርበት ይኖረዋል ተብሏል። ማለትም የወያኔን ደካማ ጎን በተለምዶ አነጋገር ስስብልት አውቀን በዚያ ልናጠቃው ማተኮር አለብን ማለት ነው። ወያኔ ዋናው ሊመታ የሚችልበት አቅጣጫና ቦታ የት ነው? ጠንክሮ የሚታይበትና ለነበታተንበት የምንችለው ሲትና እንዴት ነው? ለነዚህና መስል ጥያቄዎች ተገቢውን መልስ መስጠት የትግላችን አብይ ግዳጅ ነው። የውያኔ አገዛዝ ዋና መቆሚያው መደላደያው መከታው የዘር ፖለቲካው መሆኑ ይታወቃል። ህዝብን መከፋፈል ነበር ነውም ዋና ፖለቲካው። ይህን ተግባራዊ በማድረግና ከፈፈልን በማስፈን መሰል ጠባቦችን አጃጅሎ እንዲያጅቡት ካደረገ በኋላ እነሱንም ተራ በተራ ከጥቅም ውጭ አድርጓል። ድርግም የሃፓን ለማጥፋት ደጋፊነን ያሉትን ቡድኖች ተጠቅሞ ሲያበቃ ተራ በተራ እንዳጠፋቸው የምናውቀው ነው። ወያኔ የራሱን የትግራይ የበላይነት ፖለቲካ እውን ከማድረግ ውጭ የህዝብን የኩልነት ጥያቄ ቅንጣትም መልስ አልሰጠም። ጭቆና የተባለው በወያኔ ጨቋኝነት እየቀጠለ ነው። አንቀጽ 39 እና የራስን ትግል በራስ መወሰን መብት ከትግራይ ውጭ ቀፎ ቃላት ናቸው። የወያኔ ጸረ ሁሉ ህዝብ የጭቆና ስርዓት ከ26 ዓመት ባላነሰ ሰፍኖ ጨፍሮብናል። የህዝብ እኩልነት የለም። ይህ ሀቅ ሆኖ ሳለ ወያኔ መሰረቱ ትግራዊነትን አስቀድሞ በሁሉም መስክ ልዩነትን አስፈኖ ትግራይን ተቀምኩ በሚል መጓዙ ነው። የማይካደው ሀቅ አያሌ የትግራይ ተወላጆች ተወናብደውለት መንግስታችን ብለው ከጎኑ መቆማቸው አለም ከህዝብ ትግል ገለልተኛ መሆናቸው ነው። በተቃውሞ ሰልፎች የምናያቸው የትግራይ ተወላጆች ጥቂት መሆናቸውን የምንክደው አይደለም። የወልቃይት ጠገዴ ጉዳይ ሲነሳ ወያኔን ተቃዋሚነን ባዮች የትግራይ ምሁራን ሳይቀሩ የወያኔን አቋም እንደሚደግፉ ታዝበን ተሰቀናል። ዝርከልጓም ይጠቅሳል ሲባልም ሐሰት ልንል ከማንችልበት ደረጃ ላይም ደርሰን ቆይተናል። ይህን ሀቅ መካድ አንችልም። ስለዚህም ትግራይን ባንድ በኩል እንደ ወያኔ ደጀን የድጋፍ ምንጭ ጠንካራ ጎን ማየት እንገደዳለን። በሌላ በኩል ግን የጠንካራ ጎኑ ደግሞ ስስብልቱ ነው። ለዚህም ብዙ ምክንያቶች ማጠየቂያዎች አሉ። ከወያኔ ተጠቃሚዎች ውጭ የትግራይ ህዝብ كوياني تتكامينا يزرفيا ويم يترف مرف فرفاريو تكافاي عيدلم يتقراي هزب إتيوبيا وينتو ليكادنا يميكدم هزب عيدلم وياني ليرترابي قومم يتقراي هزب بافزانيو سرشابيانا إتيوبيا يمياسكدمناو أسست قواميك ألم اندري لو كلو ودامم أغر يلوم جن يه يتقراي هزبن يمي ملكت ألم هونون إنو قالن يموك موك جزي سميت بي يتفلقو لنددى بيشلم ولادرو هزب ماان ننتون ونتقمون يميسات عيد اللم يعني قل الليلاي ونغن تكتلو بسارة عمارة فوليتيكا يتتأمدو كغرغرو ماغستغن عدب مغزافات شون تازبانال وياني كتكسو تبابنا تقراي تقدم بتالي سارة عمارة قوام سالبا يادر رغات شو علاواكي وچنا تتقاميوش بينوروم حزب درجاگن يتغراين حزب ايتيوبياويነት لنتمامنበት የምንችልና ማንነቱና ይዘቱንም ማሳየት የጀመረበት ነው። በመሆኑም يتغراين حزب ከወያኔ መነጠል ዋናውና ሚዛን ያለው ስምሪት ሆኖ ይገኛል ማለት ነው። يتغراي حزب እየተካሄደ ካለው ህዝባዊ ትግል ጎን ከቆመ ወያኔ መቀመጫው ይናድበታል ይፈርሳል። የወያኔ ታማኝ ያፈና ተቋማ ባላት ሊከዱት የሚችልበት ሁኔታ ተፈጥሮ ለውጥ ሊመጣ ይችላል። ስለዚህ የትግራይ ህዝብና ተወላጆችን ወደ ኢትዮጵያዊ ትግል ለማምጣት ትኩረት የተሰጠው ትግል መካሄድ ይኖርበታል ማለት ነው። ጠንካራጎን ስስብለት ይህናቅ መገንዘብና በተገቢው ስልትና መንገድ ወያኔን የትግራይ መሰረት ማፋጣቱ መደረግ ያለበት ነው። የወያኔ ድክመቶች ምን ምን ናቸው ለሚለው የምንሰጠው መልስ بيت يت تكرت عدرقان لنتاقل لنتاقاو اندمي قبا تقوامي يهونانال وياني هزبن كهزب بماقاجات ادميون ليار رازم ايات عرانونا هزب لزي سالباغونو ارسبرسو انداي فاج منكساكس ممكر مكسكس ينوربنال مالتناو يهن كادرقان وياني واننا مساريون تنتاقا مالتناو تداكما مالتناو ቢማክሩት ቢማክሩት ጆሮይ ተደፍኗል ባዮችም ጥቂቶች ስላልሆኑ በሚገባቸው ቋንቋ መንገሩ የገድ ይሆናል። ለወያኔና ለጀሌዎቹ ተገቢው ቁጣት ከተሰጣቸው ለሌሎችም ትምህርት ይሆናቸዋል። ሰቅጠጥ ማለትና መፍራቱ የምንፈልገው ውጤት ይሆናል። ማልዲነካም ብሎ በብሪት መፋለላቸውም ያከትማል። ወያኔ የርስ በርስ ቅራኔው እየተባባሰ ያለ በመሆኑ ይህም የጥቃትን ማጠናከሪያ አቅጣጫ እየተቆመ ነው። ለከፈፈሉ ሲደረገ ቆየው ትግልም ውጤት እያሳየ መሆኑ እየታየ ነው። በዚህ መስክ ዘመቻው ማለትም የወያኔን ክፍፍል ለማስፋት ረበረቦሹ መጠናከር አለበት ማለት ነው። ስልቱና መንገዱ ሚስጥር ባለመሆኑ በዚህ መዘርዘሩ አስፈላጊ አይሆንም። የጠላትን ድክመት ለማባባትና ለማጥቃት ስንጥር በቅድሚያ የራሳችንንም ድክመት ለማስወገድ መረባረቡ አስፈላጊ መሆኑ ግልጽ ነውና ፓውዛውን ወደ ውስጥ ማብራቱ ድክመትን ለማስወገድ መዋደቁ ቀዳሚ ይሆናል። ትግላችን ብዙውን ጊዜ ተጎዳው በውስጣችን በተፈጠሩ ጠማማዎች መሆኑ ከቶም ሊካድ የሚችል ሐቅ አይደለም። ራሳቸው ነጻውጪ ብለው ሰይመው ትግሉን ማራመድ ሳይሆን ሲጎትቱ የባቹትን እናውቃቸዋለን። እነዚህን ከመድረኩ ካላስወገድ ትግላችን ቀናቅጣጫን እና ህብረትን ይዞ ሊጓዝ የሚችል አይደለም። ሐሰት ተመታት አይተናልና መረጃ ጠያቂ ሊኖር አይችልም። የህዝብ ትግል ጎራ ራሱን ከፖለቲካ ነጋዴዎችና የወያኔ የምስጥር ጀሌዎች ማጽዳት እንዳለበትም በጣም ግልጽ ነው። ተቀነባብሮና አብሮ ጠላት ላይ ማተኮር በቅድሚያ በራስ አይን ያለን ጉድፍ ማጽዳቱም አስፈላጊ ነው። ይህን ሁሉ በተመለከተ የራሳችን የትግል ተመክሮ በቂ ትምህርትን የሚሰጠን ነው። ለመማር ዝግጁ ከሆን የደማጋ ከፍለን የገበየነው ተመክሮ ቸልሳንን ለመማር ክፍትና ዝግጁ ሆነን ብንገኝ ወያኔንም እንዴት ማዳከምና መጉዳት እንደምንችል በቀይ ተመክሮ እንዳለን ግልጽ ነው። ለምሳሌ ታምራት ላይኔን ከወያኔ ጋር በማጣላትና የነ የወያኔን ውስጣዊ ቅራኔ ከማባባስ አንጻር የተሰሩትና ውጤት ያመጡት ተመክሮች በጣም ትምህርታዊ ይዘት አላቸው። ምን ነበሩ? እንዴት ተስተካከሉ? የነሱን ትምህርት ተከትለን ምን ማድረግ እንችላለን? የሻቢያና የባዳን ቻጥሮችስ እንዴት ማወቅና ማክሸፍ እንችላለን? ወዘተ ወዘተ መልስ ለዚህ ሁሉ ስንሰጥ ቆይተናል። ባዳን ራሳቸው የሚናገሩትን ካልሆነ ለኛ ቁም ነገርም ድምጽም የሚሰጡን አይደሉም። ለምሳሌ በሊቢያ በስደተኞች ላይ የሚደርሰውን ግፍ በሚመለከት በቂ ዘገባ በጊዜው ያቀረብን ሲሆን ይህን ማዳመጥ ተስኗቸው ቆይቶ አሁን ሲያስፈልጋቸው አፍሪካኖች ወደ ባርነት ተሸጡ በሚል ጫጫታ ማሰማትን ይዘዋል። እስከዛሬስ የት ነበሩ? ለሊቢያው ሁኔታስ አውሮፓ ማህበር ተጠያቂም ተባባሪም ሆኖ መገኘቱ የሚታወቅ ነው። ወያኔ ጸረ ህዝብ አገዛዝ መሆኑ እየታወቀ ግፍንና የመብት ረገጣውን ምዕራባውያን በዝምታ የሚያልፉት ለራሳቸው የሚያመች በመሆኑ ነው። ወያኔ የምዕራቡ ቅጥረኛ ሆኖ እየሰራ ያለ አገዛዝ በመሆኑ ቅጥረኛቸውን ሊነኩት አይፈልጉም። የኢትዮጵያ ስደት ጠያቂዎች ወደ አገር ሊመልሱ ተነስተዋልና በኢትዮጵያ የመብት ረገጣ ሰፍኗል ማለቱ የሚያዋጣቸው አይደለም። ይህን ሁሉ ያነሳ ነው ወያኔ የባዕዳን ድጋፍ ስላለው ልንጥለው ስንዘምት ይህ ድጋፍ ለማስወገድ በቅድሚያ መታገል እንዳለብን ለመጠቆም ነው። ባዕዳንን መለማመጥና እግዚኦ ማለቱ እስካሁን ምንም ጥቅም አላስገኘም። የሚገባቸውን ቋንቋ መናገሩ የግድ ነው ማለት ነው። ይህን በተመለከተም ተመክሮን ገምግሞ ውጤት ላመጣ የሚችልን እርምጃና መንገድ መምረጡ የግድ ይሆናል። ጸረ ወያኔ ትግላችን ይፋፋም። ድል ለኢትዮጵያ ሕዝብ። የጋራ ሀገር አድን ትግል።
ሳይሆን የሚያሻው ጥልቅ ግንዛቤ ነው። ስለ ሁኔታዎች በቅጡ ሲረዱ፣ በቅጡ መጨነቅ፣ በቅጡ ማሰብ፣ በቅጡ ለትግል መቆም፣ በቅጡ በዓላማ ላይ መጽናት፣ ሁሉም ነገር በቅጡ ሲሆን ንትርክም ጭቅጭቅም ግብግብም ይወገዳል። እስከዛሬ ያለው መናቆር ዝም ብሎ የተፈጠረ የሚመስላቸው ሰዎች አሉ። አንዳንዶቹም በቃላት አጠቃቀም ላይ ተፈጠረ አስመስለው እናሸንፋለን እና እናቸንፋለን በሚል ተራ ትርጓሜ ይጠቅሳሉ። ነገር ግን ጉዳዩ ቃላት አልነበረም። መሰረታዊ የሆነ የዓላማ ልዩነት ያስከተለው ነበር። መንግስት ነኝ ያለ ሁሉ ህዝብን ሲንቅና አውቅም ገና አልሰነጠንም ማውቅ ይገባዋል እያለ በህዝብ ላይ የራሱን ድክመት ሊጭን ሲሞክር ደንቆሮ ሲያደርገው መመልከት የማይቻል ነው። ባያቅም ካለማወቁ ይማርበታል። ስልጣንና መብቱን ተውለት ማለቱ ከኢሃፓ አይነቱ ህዝባዊ ፓርቲ የሚጠበቅ ነበር። እኛ እናውቅለታለን መብቱን እየተመጠነ ይለቀቅለታል እያሉ ሲቀልዱ አስተውለናል። ለምሳሌ ሜሶን ዴሞክራሲ በገደብ እያለ ሲል ዝም ብሎ ማለፍ በኢሃፓ በኩል የሚቻላል ነበርም። የጽሑፍ ክርክር ተጀመረ። ይህ ለመቋቋም ሲያቀተው በየቀበሌው ወጣቶችን ማሸበር ማሰርና አሳቦ መግደል የካድሬዎቹ ተግባር ነበር። ይህ ሁኔታ የኢሃፓ አመራር በተለያዩ ቃለ ምልልሶች ላይ ገልጠውታል። ለመሆኑ ማን ነው የገዛ መብቱ እየተመጠነ እንዲሰጠው የሚፈቅድ? የተሸራረፈ ዴሞክራሲ ያውልህ ብሎ የሚወረውርለትስ ማን ነው? ጠቡ ይህ መሰሉ መሰረታዊ የግንዛቤ ልዩነት የፈጠረው አለመግባባት እንጂ ሌላ ምክንያት የለውም። መንግስትንን ባዮች ሁሉ የህዝብ ተቀጣሪዎች እንጂ የህዝብ አዛዦች አይደሉም። ህዝብ ሲፈልግ በስልጣን የሚያቆያቸው ሲፈልግ ደግሞ የሚያባራቸው ናቸው። ይህ አይነቱን ሀቅ ከማይቀበል ሰው ጋር ምንም አይነት ድርድር ቢደረግ መግባባት አይቻልም። ለምሳሌ ለወያኔ ኢትዮጵያ የሚሉ ቃል ዛሩን የሚያስነሳበት ነው። ስለዚህም ከወያኔ ጋር ስለ ኢትዮጵያ መነጋገር ይቻላል የሚል ስለ ኢትዮጵያ ፖለቲካም ሆነ ስለ ወያኔ የሚያውቀው ነገር የለም ማለት ነው። የለበጣና ጊዜ ለማጥፋት ካልሆነ በቀር ወያኔን ጋብዞ ድርድር ምንም ጊዜ አይሰራም። ስለዚህ እርቅ ሳይሆን የሚያስፈልገው ጥልቅ ግንዛቤ ነው። ህዝብ መሰረታዊ መብቴን አትጣሱ ብሎ ታገለ እንጂ መብቴን ስጡኝ ወይም አሰጡኝ ብሎ አልጠየቀም። መብት በችሮታ የሚለገስ አለመሆኑን አታውቅም የተባለው ህዝብ ማወቁን ደጋግሞ አሳይቷል። ኢሃፓ ከህዝብ ተነጥሎ ስለማያውቅ የህዝብን ፍላጎቱን ጠንቅቆ ያውቀዋል። በመሆኑም ነው በዚህ ሁሉ የመከራ ዘመን ሳይነጣጠሉ የዘለቁት። አንዱ የሌላው ጋሻና ጠላላ የሆነበት ምክንያት ጥርት ያለው ህዝባዊና ሀገራዊ ዓላማ ስላቋራኛቸው ነው። የህዝብ ፍቅርና የዓላማ ጽናት መስዋዕትነት የሚገለጥ እንጂ በወሬና በዲስኩር የሚጠናቀቅ አይደለም። ህዝብ የሚሞትለትን አይቷል ያውቀዋልም። መስካሪ አሻው ህዝብና ኢሃፓ የማይተዋወቁ ቢሆን ኖሮ እንኳንስ 40 ዓመት አንድ ዓመትም አብረው ባልቆዩ ነበር። ኢሃፓ ለአድራጎቱ ምስጋናም አዋጅም አያስፈልገውም። ምንጊዜም በተግባር ከህዝብ ጎን አለመጥፋት ዓላማን አለመሳት ነው ብሎ የሚያምን በመሆኑ ነው። ከዚህ ውጪ በባዕዳን ግፊት የሚደረግ ጉንጭ አልፋ ድርድር ህዝብ የሚያውቀው አይደለም። ህዝብ ካላወቀው ደግሞ ኢሃፓ ለማወቅ ይቸገራል። ኢሃፓ የህዝብን ጥቅም አስቀድሞ የሚያየው መሆኑና ለድርጅታዊ ጥቅምና ስምምነት ባለመመቻቸቱ በርካታ ተከፊዎችና አኩራፊዎችን እንዳፈራ የታወቀ ነው። ዘወር ብለው ቢያዩ ግን ሀገርን ለማዳን ግልብ ውሳኔና የጥርፊያ እርቅ ሳይሆን የሚያስፈልገው ጥልቅ የሆነ ግንዛቤ መሆኑን ነው። ኢሃፓ የህዝብን ወሳኝነት ለማረጋገጥ ሲል መስዋዕትነት ከፍሏል። ለዚህ ነው ከመጀመሪያው ህዝባዊ መፈክሮች አንግቦ ጊዜያዊ ህዝባዊ መንግስት አሁኑኑ መሬት ላራሹ ዴሞክራሲ ያለገደብ ብሎ ታግሏል። ከዚህ ውጪ የትኛው የተሻለ መፈክር ተገኘ? ወይስ የወያኔን ህዝብን አፍኖ ዝርፊያን ፈጸመና በቋንቋ ሸንሽኖ ዘረኝነትን ማራመድ እንደ አማራጭ ታየ? እርግጥ ነው እንደነ መንግስቱ ያሉ በማያውቁት የሚቀላምዱ ደንቆሮች ሀገሪቱን አደጋ ላይ ሲጥሉ የሻቢያን የውያኔና የኦነግ ሰላዮች ባጠገባቸው ኮልኩለውና ቁልፍ ቁልፍ ቦታዎችን አስይዘው በውጪ ሲደነፉ ሀገር ወዳድ የሆኑ አማሮች፣ ኦሮሞዎች፣ ትግሬዎችና ሌሎችም እየተለቀሙ ተገደሉ። ይህ ነው የደርግና የመኢሶን የፖለቲካ ችሎታ ያስገኘልን። የዚህ አይነቱን መከራ በመስዋዕትነት ያሳለፈው ኢያፓ በትግል ስም ማህላውን ለደረደረ ሁሉ የእቅፍ አበባ ይዞ መገኘት ባይጠበቅበትም ሲጀምር በሀገር ጉዳይ ላይ ቂምም ሆነ ጠብ መኖር አለበት ብሎ የሚያምን አይደለም። ሲቀጥል በባዳን አደራዳሪነት የሀገርን ህልውናም ሆነ የህዝብን መብት ማስከበር ይቻላል ብሎ መቀበል ያዳግታል። የባዳን ድርድር ያተረፈልን ምን እንደሆነ ጠንቅቀን እናውቃለን። ህዝብ ያፈረበትን፣ ጠላት ቀና ያለበትን፣ ጠባቦች ያሽካኩበትን ተቀበሉ ብለው ነው ያሉን። ይህ የአሁኑ ሁኔታ ደግሞ እውን የተጣላ አለና ነው የተጨነቁት ወይስ ትግልን ለማኮላሸት አስበው? ይልቁንስ ለኢትዮጵያውያን የህዝብን ጥያቄ አውቆና ተረድቶ ትግሉን ማደናቀፍና ቀሮንም ሆነ ፋኖን ወጣት አርበኞችን እንዲጠነከሩ ማበረታታት ቅድሚያውን ቢይዝ ይጠቅማል። በዓላማ ላይ መግባባት፣ በዓላማ መቆም፣ ህዝብና ሀገርን ማስቀደም ሁሉንም ችግሮች ይፈታል። ያልጠረጠረ ተመነጠረ። ተደጋግሞ ጥቃት ለደረሰበት እንግዳ ነገር አይሆንም። ኢያፓ ይህን ባደርግ ኖሮ ትግሉንም ራሱንም ባላቆየ ነበር። የህዝብ ፍቅር በልቡ ከሰረጸ ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ ተብሏል። በህዝብ እንመን፣ ድል የኢትዮጵያ ህዝብ ነው።
ሰይጣን ሳያቀስ አይለቅም። ወያኔ ገና ውንብድናውን ሲጀምር ጸረ አማራና ጸረ ኢትዮጵያዊ ሆኖ ነው። ጸረ ኦርቶዶክስ ሃይማኖት ሆኖ ነው የተንቀሳቀሰው። እስልምናንና የገዳ ስርዓትን መታስከባሪ መስሎ ለፖለቲካ መሳሪያነት ያገለግለኛል ብሎ ለጎሳ ክፍፍል ይጠቅመኛል ብሎ በማሰቡ በተለይ በመጀመሪያው አካባቢ ወዳጅ መስሎ ለመታየት በቤተ ክርስቲያን ዙሪያ መስጊድ ካልቆመ ያለ ሲጋበዝ መቆየቱ አለ የሚባል አይደለም። የኢትዮጵያን ህዝብ በቅጡ ያልተረዳ ወያኔ እስላሙን ቤተ ክርስቲያን አቃጥል፣ ክርስቲያኑን መስጊድ አቃጥል ብሎ ተቀባይነት ቢያጣ የራሱን ካድሬዎች አሰማርቶ ሲያደርገው እንደነበር የታየ ነው። ወያኔ አሁን ላይ እያጨደ ያለው ያን ጊዜ ዘራውን የጥላቻ ዘር ነው። የኢትዮጵያ ህዝብ ዘር ጎሳ ሃይማኖት እድሜና ጾታ አይለይም እኔ ኢትዮጵያዊ ነኝ ብሎ በግልጽ ነግሮታል የአንድነታችን ጠላት ወያኔ ነው በማለት አሳውቆታል እኛ አንድ ላይ የኖርን አንድ የሆነን ህዝብ ነን ህዝቦች አይደለንም ህዝቦች ያንተ ቅዠት ነው ኢትዮጵያን ለማፈራረስ የተጠቀምክበት ቃል ነው አለበለዚያ በምንም የቋንቋ መስፈሪያ ህዝቦች የሚለው ቃል አንድ ህዝብንና ሀገርን አይወክልም ወያኔ አማርኛንም እንዳማራው ላፈናቅል ካላለ በስተቀር የነጠላ ቁጥር መግለጫ የሆነን ቃል ለብዙ ቁጥር መገለጫ ማዋል ባልተገባው ነበር ወጣቱ በማያወላዳ ሁኔታ እኛ አንድ ህዝብ ነን በአንድ ሳይኮሎጂ የተገነባን ኢትዮጵያውያን ነን በማለት ቢነግረውም ወያኔ በግድ እኔ አልኩትን ካልተቀበልክ ብሎ በአጋዚ ጦሩ እየጨፈጨፈው ይገኛል ወያኔን በማንቆሻበል ጊዜ አልፏል ግብ ግቡን ፈልጎታል የኢትዮጵያ ህዝብ ደግሞ ወያኔ ስለፈለገው ሳይሆን እሱ በፈቀደው ወቅትና ሰዓት ልኩን ሊያሳየው ዝግጁ ነው ትግል በሞት አይገታም ህዝብን በማስፈራራት እንኳን ወያኔ የፋሽዝም ፍልስፍናው አለቆቹ እነ ሂትለርና ሞሶሎኒ ከነቅዠታቸው አልሰነበቱም ህዝብ ዋጋቸውን ሰጥቶ አሰናብቷቸዋል ወያኔም ህዝብን ይቅርታ አልጠይቅም ይህን ከማደር ድርጅቴ ኢህአዴግ ቢፈርስ ይሻለኛል ብሎ በአባይ ጸሐዬ በኩል ነግሮናል ከጠበቀው ህዝብ መልሱን እስኪያገኝ መቸኮል አያስፈልግም ወያኔ በኢትዮጵያ ላይ መዳፈር የጀመረው ዛሬ አይደለም በሜዳ ድንፋታው በአንድ ነው ደማችን ሀገር አይገነባም ብሎ ተሳልቆብናል ያደመጠው ግን አልነበረም በንቀት በመመልከት የት ይደርሳል በማለት በአዳን በኢትዮጵያ ላይ አድመው ይነሳሉ ብሎ በማመን ከደርግ የበለጠ ጨካኝ አይመጣም ብሎ በማለት ለገበሬው የመጣው ነኝ ሲል ያለመጠርጠር በመቀበል ደርግ አደንቁሮት የሄደው ጆሮ ኢሃፓን ለመስማት በመቸገሩ በዚህ ሁሉ ምክንያቶች ወያኔ ሰተት ብሎ አዲስ አበባ ሊገባ በቅቷል ለወያኔ የለመደሽ ጦጣ ሁልጊዜ ፍርጠጣ ሆኖበት መውጫውም እንደመግቢያው የሚቀል መስሎት ባሳብ ቢናውዝም ኢትዮጵያውያን እንዳመጣጡ እንደሚሸኙ ጥርጥር የለውም ግን ሁልጊዜ የአዋጆች ሰለባ አንሁን ጠንቀቅ እንበል የሚለው ኢሃፓ ምንም ጊዜ ቃል ኪዳኑን ለህዝብ እውነትን መናገር በመሆኑ ነው ስለዚህ ሀገርንና ወገንን ራስንም ለማዳን ኢሃፓን እናዳምጥ ምክሩን እንቀበል ለሀቀኛ ትግል እንሰለፍ ሀገሬ ህዝቤ ያላለ ይመለስ ትግል በወላዋይነት የሚወጡት አቀበት አይደለም ይህ ምክር የትግራይ ልጆችንም ይመለከታል ወያኔ እየቃዠ ባለው የዘር ፍልስፍና ተይዛችሁ ራሳችሁን አደጋ ውስጥ እንዳታስገቡ ከወገኖቻችሁ ጋር ተባብራችሁ ቁሙ ጠባብ ጎጠኛ ተመሳጥረው ኢትዮጵያን ለማፈራረስ በቋንቋ ሲከፋፈሉ ቅድሚያውን እርምጃ በምዕራብና በምስራቅ የሀገራችን ክፍሎች በሚኖሩ አማሮችና አማርኛ ተናጋሪዎች ላይ አሰቃቂ ግድያ ፈጽመዋል ምክንያቱም ገና ከሜዳ ጀምሮ በመሮሃቸው ላይ ደሃ አማራም ቢሆን ተረፈ መረፍ የቀመሰ በመሆኑ ከፊውዳል ወንጀል ሊጸዳ አይችልም ብለው የተነሱ በመሆናቸው ነው ይህ አይነቱ የወያኔ ወንጀል በእጅ መጨባበጥ ብቻ የሚያበቃ አይሆንም የኢትዮጵያውያን ህዝብ በተለየ አማራውን የኢትዮጵያን ህዝብ በተለይም አማራውን ነገድ ጎንበስ ብሎ ይቅርታ መጠየቅ ግዴታው ነው ልትገሙኝ የኢትዮጵያን ህዝብ በተለይም የአማራውን ነገድ ጎንበስ ብሎ ይቅርታ መጠየቅ ግዴታው ነው በወልጋዳ አስተሳሰቤ ህዝብና ሀገርን በድያለሁ ብሎ ማለት ለግድያው ተመጣጣኝ ባይባልም ለህዝብ የመገዛትን ባህሪ አስተምሮ ያልፋልና ተቀባይነት ሊኖረው ይችላል የማቤት ጠፍቶ የማሊበጅ ያውሬ መፈንጫ ይሆናል እንጂ ሲል የኖረን ህዝብ ይሁንታ በአንዲት ሀረግ ይቅር በልኝ ብሎ ማግኘት ከፍተኛ ጸጋ ነው ወያኔ ስልጣን ይዞ የህዝብን ንብረት ከመደበቅና ከመስረቅ ውጪ ራይ ኖሮት አያውቅም የሚያደርጋቸው ነገሮች ሁሉ በግብታዊነት የሚፈጸሙ ናቸው ኢትዮጵያን ከመገንባትና ለህዝቧ በጎ ከማሰብ ይልቅ ጊዜ የሚያጠፋው እንዴት ኢትዮጵያን ሊያፈራርሳት እንደሚችልና በአዳም ጌቶቹን የሚያስደስትበትን በማስላት እንዲሁም የደረሰኝ ደብዛዎችን አጥቶ ከስርቆት ወንጀል የሚድንበትን ዘዴ በመፈለግ ላይ ብቻ ነው። ወያኔ ማለት ያ ነው። አሁንም ያልገባቸው ካሉ፣ በጥቅም የተገዙ ካሉ፣ በጠባብ ጎሳኝነት የታወሩ ካሉ የህዝብን ተግሳጽ ተጠብቁ፣ ጊዜውን ይጠብቁ። ወያኔ በአዳንን ተለማምጦ ለስልጣን ሲበቃ ኢትዮጵያን ለማፈራረስ፣ ህዝቧን ለማተራመስ፣ ሃይማኖቷን ለማርከስ ቃል በመግባት ነበር። በዚህ ማድራጎቱ የኤርትራን ህዝብ ከወገኖቹ ለያየ። የጎንደርን መሬት ከሱዳን ጋር ተከፋፍሎ ግማሹን ለራሱ ግማሹን ለሱዳን ሸለመ። አማራውን ናቀ፣ አጠቃ፣ ተሳለቀ። በኦሮሞ ላይ ተሞሻለቀ፣ አጠቃ፣ ተሳለቀ። ወያኔ የኢትዮጵያን ህዝብ አላወቀውም። አንዱ ትውልድ ቢያሳልፈው ሌላው ትውልድ የሚያምቀው መሆኑን አልተረዳውም። ኢትዮጵያ ማለት በአንድ ትውልድ ተፈጥራ በአንድ ትውልድ የምትጠፋ ሀገር አድርጎ ነበር የቆጠራት። በራሱ ገመድ ታነቀ፣ በራሱ ተሸማቀቀ። ያለፈውን ትውልድ ገድዬ ጨርሼ አሰድጄ አስሬ አርፋለሁ ብሎ በማሰብ ተንደፋደፈ። በሰረቅኩት ገንዘብ እፎይ ብዬ ዝናናለሁ ብሎ ሲዘገጃጅ ወጣቱ የኢትዮጵያ ልጅ ደርሶ ማንቁርቱን ያዘው። የህዝብ ግብር አለብህ ክፈል ብሎ አፋጠጠው። የኢትዮጵያ ህዝብ ፍርድ የሚሰጥበትን ወቅትና ጊዜ ያውቀዋል። ዝምብ ብሎ ሲያሳልፍ የፈራ የሚመስላቸው ግብዞች ማንነቱን ያላወቁ ብቻ ናቸው። ኢጣሊያ 40 አመት ጠብቃና አረሳስታ ኢትዮጵያን ማጥቃት ይቻላል ባለችበት ወቅት ለማጥቃት ስትሞክር ለአምስት አመታት በዱር በገደል ሽፍቶች ፋሽስትን ፍዳ አስቆጥረው ያባረረው የኢትዮጵያ አርበኛ ኢጣሊያ እንዳሰበችው በጎሳና በቋንቋ ተከፋፍሎ አላስተነደቃትም። ይልቁንም አብሮ አንድ ሆኖ አስገረማት። አሁንም የተደገመው ያ ነው። ወያኔን 26 አመት ተዝናንቶ የዘረጋው የመከፋፈል ፖሊሲ በኢትዮጵያ ልጆች በቄሮና በፋኖ ሲፈረካከስ ወያኔ ከማልቀስ ውጪ አማራጭ የለውም። ህዝብ ሲያፈጥበት፣ ህዝብ ዘገሩን ሲነቀልቅ መውጫ መግቢያ ይጠፋል የሚባለው ለዚህ ነው። የኢትዮጵያ ህዝብ ይሄ ነው። ጠላቱ አይመችም። ችግሬ በሰው ፊት እንዳታጋልጠኝ እኔኑ ብቻዬን ጎሰም ጎሰም አርገኝ ብሎ ነው የሚነሳው የሚቆራኘው። ችግሩ አንድነቱን አይፈታውም። ግፍ ያንገሸገሸው ወጣት ገንፍሎ ሲወጣ እንኳን አዋጅ እንኳንስ አጋዚ ጦር ማንም አይመልሰውም። ፊቱን ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ እያለ ቄሮና ፋኖ ተዛባበተበት። ወያኔ ሐዲዱን ስቶ ገደል እየገባ ነው። ተስፈኞች ተስፋችሁን ቁረጡ፣ ተሳፋሪዎችም በጊዜው ዘላችሁ ራሳችሁን አትርፉ፣ የሚጠብቃችሁ ጭው ያለ ገደል ነውና። ህዝብ ምን ጊዜም አሸናፊ ነው። ህዝብ ምን ጊዜም አሸናፊ ነው።
Let me move. بتمكن يتقل سلت ويان المفالم مبتو ينياب جانو عمرو بلده كعبدي سلبا حقر النهزبن كتقات مكلاكل يتولد على في النتم قدي تامنو تولد بتولد متكاكاتنا قطعين نتدرمو تفتوى يشيدتنا ማንም ያም ትውልድ በፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ አተያዮች በቅራኔ ተወጠረ መሆኑን የማይካድ ነው። በትውልዶች ውስጥ የሚታዩ ልዩነቶች በተለይ ሀገራዊ ፍቅራቸውንና ህዝባዊ ወገንተኝነታቸው ላይ ጎልቶ ይታያሉ። በእያንዳንዱ የትውልድ ርከኖች ላይ እንቁ ጀግና አርበኛ የሚባሉና በተጻራሪው እንተፈንቶ ቡክን የሚባሉትን አጣምሮ ያዘ ይሆናል። በቃለን ወራሪ ዘመን ሀገራቸውና ወገናቸውን ክደው ከወራሪው ከፋሽስቱ ሞሶሊኒና ጦሩ አገዛዝ ጎን ተሰልፈው አገርና ወገንን ሲጎዱ ሲበድሉና ሲያቆስሉ የነበሩ ካድሬዎች ባንዳና ሹምባሽ የሚል ለጠያፍ ተግባራቸው ጠያፍ መጣሪያ ተሰጥቷቸው ነበር። ኢጣሊያ ወደ ኢትዮጵያ በተደጋጋሚ ጥቃት የዘነዘረችው ኢትዮጵያን ቅኝ ልትገዛ ህዝቧን ባሪያ ልታደርግና የተፈጥሮ ሀብቶቿን ልትመዘብር እንደነበረ ታሪክ ያረጋግጠው እውነታ ነው። በኢጣሊያ ወረራ ወቅት የነበረው ትውልድ ሁለት የተለያዩና የተጻረሩ ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ አተያዮች ነበራቸው። ቅኝ መገዛትን ባሪያ መሆንን በመቃወም በዱር በገደል የዘመተው አርበኛ ትውልድ አንደኛው የትውልድ ክፍል ሲሆን የኢጣሊያ ቅኝ ገዥነት መሸከም የሚችል ትከሻና ህሊና የነበራቸው የባንዳ ቡድኖች ወገኖች በሌላ በኩል ተሰልፈው ነበር። የኢጣሊያ ወረራ ዘመን ባንዳዎች ለኢጣሊያ ወራሪ ኃይል በጆሮ ጠቢነት በእንቁላል ጠባሽነት በመንገድ መሪነት ባስተርጓሚነት ወዘተ አገልግለዋል። እነዚህ ባንዳዎች ቅኝ ሊገዛ የመጣን ወራሪ ኃይል ሊያሰለጥን የመጣ ነው መንገድ ሊሰራ ሊያሳምን ሊያለማን የመጣ ነው ይላሉ ይሰብኩ ነበር። ከነጻነት በኋላ እነዚህ ካዲ ቡድኖች በፈጸሙት የክተት ተግባር መጠየቅ ሲገባቸው በተገላቢጦሽ ተጠቃሚዎች ሆኑ። በጣሊያን ሊሬ የበለጸጉ ባለሀብቶች ነበሩ። ሰለጠነ የሚል ሰበብ ተሸዋሚዎች ሆኑ። ከነጻነት በኋላ የባንዳዎች ተጠቃሚ መሆንና ያርበኞች ወደ ዳር መገፍተር በህዝብ ውስጥ ቅሬታን ፈጠረ። ቢያንስ ቢያንስ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው የቅሬታ መግለጫ የተገጠመው ከጣሊያን ወረራ በኋላ የባንዳውን ተጠቃሚ መሆንና ያርበኛውን መገፍተር የሚቃወም የህዝብ እንጉርጉሮ እንደነበር ያቀለዋል። በኢትዮጵያ ታሪክ ውስጥ የተማሪው እንቅስቃሴ አራማጅና ተዋናይ ተብሎ የሚታወቀው የ1950 መጨረሻና የ1960ዎቹ ትውልድ ጀግንነትና ቆራጥነት የተወረሰው ከጣሊያን ዘመን አርበኞች እንደነበር ብዙዎችን ያስማማል። በዚያኛው ትውልድ ወራሽ የነበረው አርበኛው ትውልድ ብቻ ሳይሆን ባንዳዎችም ወራሽ እንደነበራቸው መካድ ስህተት ነው። በተለይ የተማሪው ንቅናቄ ወደ ፖለቲካ አደረጃጀት ሲለወጥ ትውልድ በጠባብ ብሔረተኝነት፣ በአጎብዳጅነት፣ ባንዳነትና በሀገራዊ አርበኝነት ጎራ የተከፈለ እንደነበር መካድ አይቻልም። በጠባብ ብሔረተኝነት ተርታ ሻቢያ ወያኔ ኦነግና የመሳሰሉት ተጠቃሽ ሲሆኑ በአጎብዳጅነት ወይም ባንዳነት ደግሞ እነ መይሶን ወዝሌ ቢጫት ወዘተ ይመደባሉ። እነዚህም ሁለቱም ቡድኖች የተነሱበትና ያቀነቀኑት ዓላማ እንዲሁም ለየራሳቸው የሰጡት መጠሪያ ስም ያለያቸው እንደሆነ እንጂ ሁሉም ጸረ ኢትዮጵያ መሆናቸው ያመሳስላቸዋል። የሀገራዊ አንድነትና ለዲሞክራሲያዊ ስርዓት መወለድ በጽናት ሲታገል የነበረው ጅግና ትውልድ ደግሞ በኢህአፓ ዙሪያ ተሰልፎ የነበረው ትውልድ ነበር። ዛሬ ኢትዮጵያና ኢትዮጵያነት የሚታገል ትውልድ ሊወርሶ የሚገባ ጀግናና ባለራዕይ ትውልድ ነበር። ዛሬም ነው ቢናገረው የሚመስል ታሪክ ያለው ህዝባዊ መፈክሮች ዓላማው ፕሮግራሙ ወዘተ ሁሉ ቢወረሱ ለኢትዮጵያና ህዝቧ መድን መሆን የሚችል ጀግና ትውልድ ነበር ነው። በጠባብነት ጎጠኝነት ዘረኝነት የነበረው የዚያ ዘመን ካዲ ትውልድ በኢትዮጵያና ህዝቧ ላይ የፈጸመው እኩይ ተግባር በአይን የሚታይና የሚዳሰስ መሆኑ ስውር አይደለም። ኢትዮጵያ በታሪኳ በስልጣን ከተፈራረቁባት ገዢዎች እንደ ወያኔ በፈቃዱ ጥቅሟን ለጠላት ያስረከበ ታሪኳን ያረከሰ እሱ ራሱ ተዋርዶ ሀገሩንና ወገኑን ያዋረደ ታሪኳን ያራከሰ ከማያጸኗ ተፈጥሮ አይታወቅም። ዛሬ ኢትዮጵያን እያፈረሰ ህዝቧን እየከፋፈለ ያለው ወያኔ ግዛቷን ለባዕዳን እየቆረሰ በመስጠት የቆዳ ስፋቷን በመቶ ሺዎች ኪሎ ሜትር ስኩዌር አጨማድሏል። ታሪካዊ የባህር በሯን አሳጥቷል። የሃይማኖት የቋንቋ የወሳ ልዩነቶችን በመቆስቆስ በስልጣኑ ማራዘሚያ ተጠቅሟል። ዘራፊነት፣ ሙሰኝነት፣ ታሪክ አፍራሽነትና በገዥነት በባዕድ አገልጋይነት ተላላኪነት ወዘተ ሁሉ የማይደበቁ የወያኔ የአደባባይ ወንጀሎች እንዲሁም ጸረ ኢትዮጵያና ጸረ ህዝቧ የሆነ አቋሙን የሚያመለክቱ መገለጫ ባህሪያቶች ናቸው። ወያኔ ተቆጥሮ የማያልቅ ጸረ ኢትዮጵያና ጸረ ህዝብ የሆኑ ሴራዎችን እየሸረበና እየደመደ ለአራት አመታት በስልጣን ሊቆየቻለው ባንድ ብሔር ብቻ ተዋቀረ ግዙፍ መከላከያ ኃይል ፖሊስ ደህንነት መገናኛ ብዙሃን ምርጫ ቦርድ የፍትህ ተቋም ወዘተ መያዙ ብቻ አይደለም በዙሪያው በተኮለኮሉ ባንዳዎች ጭምር እንጂ በተለያዩ መድረኮችና መገናኛ ብዙሃን የኢትዮጵያን ጥቃትና የህዝቧን ስቃይ እየካደ ደህንነቱን ብልጽግና አፈናውን ፍትህ ውድቀቱን ልማት ዝምታውን ሰላም ወዘተ እያሉ ያዞን በሚያነቡልን ሙር መሰል ደንቆሮች አዛውንት መሰል ቀላሎች ወጣት መሳይ ካህዶች ወዘተ የዘመናችን ካህዲ ባንዳዎች ናቸው በየሰፈሩና በየመስሪያ ቤቱ የክህደት ተግባራቸውንና በጆሮ ጠቢነት በተቋሚነት ተሰማርተው ወያኔን የሚያገለግሉ ሁሉ ወያኔ ተለይተው የሚታዩ አይደለም ወያኔ ጋር አብረው የሚጠየቁና ተገቢ ቅጣታቸውን የሚያገኙ ናቸው ኢትዮጵያ ወያኔ ቅድመ 1983 ዓመተ ምህረት ድህረ 1983 ዓመተ ምህረት በኢትዮጵያና ህዝቧ ላይ የፈጸማቸው አፍራሽ እርምጃዎችና ፖሊሲዎቹ የኃይልዮሽ እየነዳውና እየጎዳው መሆኑን ጠንቅቆ ያውቃል ምሬቱን በተለያዩ መንገዶች በመግለጽ ላይ ይገኛል ለዘላቂ ሰላሙ ለነጻነቱና ለሀገሩ ሉዓላዊነት መከበር ያወጣነውን ያቀደውን ትግል መቀጠል ብቻ አማራጭ መሆኑን ጠንቅቆ ያውቃል ወያኔም ህዝቡ በዝምታው ውስጥ ምን እየሰበ እያደረገ እንደሆነ ያውቃል ወያኔ ይህንን ውስጥ ለውስጥ እያጋመ የመጣውን የህዝብ ቁጣ ለማብረድ ወይም ለማኮላሸት የተለያዩ ዘዴዎችን ነድፎ በመንቀሳቀስ ላይ ይገኛል የፐብሊክ ዲፕሎማሲ ቡድን በወያኔ የተቋቋመ ከሃዲ ቡድን ነው የዚህ ቡድን ተልዕኮ ወያኔ የአባይ ግድብ ወደፊት ዕጣ ፈንታ ለግብጽና ለሱዳን አሳልፎ የሰጠበትን ድርድርና ስምምነት የህዝብ ተቀባይነት አግኝቷል የሚያሰኝ የፖለቲካ ጥቅም ማሳሰቢያ ቡድን ነው ይህ ቡድን ራሱን ተቋሚ ለማስመሰል የተቋሚ ወገኖችን ቋንቋ ይናገራል በተግባር ግን የክደት ስራውን ያውጠነጥናል ህዝቡ ወያኔን ካለምንም ተቃውሞ ጸጥ ለጥ ብሎ እንዲገዛ የማግባባት የመስበክ ስራዎችንም ይሰራል ሀቅና ተቃውሞችንም የማጥላላትና ጥላሸት የመቀባት ስራንም ደርሶ ይሰራል በተቋሚ ፓርቲ እየተሰገሰጉ የመከፋፈል ተልእኮን የሚከውኑ ከወያኔ በሚጣላቸው ፍርፋሪ ተገዙ የዘመኑ ካህዲ ባንዳዎች ናቸው ቅርጅትን ህብረትን መያድን አንድነትን መድረክን ኦፍኮን ሰማይ ወዘተ ሰርጎ በመግባት የከፋፈሉና ያዳከሙ ካህዲዎች የዘመናችን ባንዳዎች ናቸው በዲያስፖራ ስም ከመሬት መቀራመት ጋር በተያያዘ ከወያኔ ጋር የተሳሰሩና የተቆራኙ ወደ ሀገር ተመለስን ባዮች ካህዲዎች በኢትዮጵያ ቴሌቪዥንና ሬዲዮ ስለ ወያኔ ዲሞክራሲያዊነት ልማታዊነት የሚሰብኩን ወዳደር ባንዳዎች ተጠቃሾች ናቸው እነዚህ የዘመኑ ባንዳዎች የቄስ ካባን የደረቡ ፓስተር ነን ባዮች የውሸት ሼህ ነን ባዮች ተቋም ጭንብል ያጠለቁ አስመሳዮች በትግሉ ላይ ውሃ ለመቸለስ የሚሯሯጡ የወያኔ ቅጥረኞች ናቸው ወያኔ ዛሬ ቢነገር የሚሰማው ወሚያዳምጠው በማጣቱ ቅጥረኞችን እየገዛ በመድረክ ማቅረብን ስራዬ ብሎ ተያይዞታል የኢጣሊያ ወረራ ዘመን ባንዳዎች የኢጣሊያ ጦር ወደ ኢትዮጵያ የመጣው ያሰለጥን ያለማን ነው መንገድ ሊሰራልን ነው እያሉ ይሰብኩ እንደነበረ ሁሉ የዛሬዎቹ ደግሞ ወያኔ ልማት ነው ዲሞክራሲ ነው የሚል የተሳሳተ ቅዠታቸውን ይረጥብናል የኢትዮጵያ ተጨባጭ ፖለቲካዊ ኢኮኖሚያዊ ማህበራዊ ተጨባጭ ሁኔታዎች በንጹህ ሊና ለተመለከተው ኢትዮጵያና ህዝቧ በመከራ ማቁስ ተዘቅቋል መከራው ተራዝሟል ሰቆቃው በርትቷል ህዝቧ ሚልሰው የሚቀልሰው አጥቷል አፈናው ጠብቋል እንዳይናገር ህዝቡ ታፍሏል የዲሞክራሲ በሩ ተከርችሟል ህዝቡ ብሔራዊ ክሩን አጥቷል የወጠጠዋል ይህን የጠጠረና የጠበቀ የወያኔ ያፈና አገዛዝ ማላላትና ማፈራረስ የኢትዮጵያውያን ግዴታ መብትም ነው ወያኔ የገማና የከረፋ ዘረኛ አገዛዝ ሊያንኮታኩተውና ሊያጠፋው የሚችለው ደግሞ የተባበረ የህዝብ ትግል ብቻ ነው አፋኝ አገዛዝ ህዝብ ዝምታ መንስኤ እንደሚሆን የታፈነ ህዝብ ደግወቱን ጠብቆ እንደሚፈነዳ የፖለቲካ ምሁራን አበክረው የሚናገሩት ብቻ ሳይሆን የተለያዩ ሀገራት የትግል ተመክሮ የሚያረጋግጠው እውነታ ነው ወያኔም ይህንም ጠንቅቆ ያውቃል ከ2007 ዓመተ ምህረት ምርጫ ተብዬ ድራማ ጋር በተያያዘ ለፈለፈሏቸው የዘመኑ ባንዳዎች ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ ነበር ይህን ነጻና ፍትሃዊ ምርጫ ተቃዋሚዎች ወጣቶችና ህብረተሰቡ በጸጋ መቀበል አለበት እያሉ በተደጋጋሚ እንዲያላዝኑ የሚደረገው ህዝቡን አርፈ ተቀመጥ ለመብትና ለነጻነት አትታገል ለማለት የቀረበ ቅጭን ትእዛዝና ማስፈራሪያ መሆኑን ያጤኗል በእነሱ እይታ ዝምታ ሰላም ነው ዝምታ ግን ሰላም ሳይሆን ቋያ መሆኑን መረዳት ተስኗቸዋል የዛሬ 45 ዓመት የሰባተኛ ክፍል ተማሪ ሳለው እንደ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለማስተማር አገልግሎት ተልኮ የነበረ መምህሬ ዘወትር በክፍለ ጊዜው መጨረሻ ይነግረን የነበረው የኃይሉ ገብረ ዮሐንስን ወይም ጎመራው የትግል ቀስቃሽ ሆኖ ግጥሙና ፍልስፍናውን ብጠቅሰው ለዛሬው የሀገራችን ተጨባጭ ሁኔታ ወቅታዊም ተገቢም ይሆናል። ኑሮ አልሰምር ብሎ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጠር። አዎ ዛሬም ለኢትዮጵያን ሕይወት ጠጥሯል። ወያኔ ሀገርና ሕዝብን በእጅጉ ጎድቷል። የወያኔ ጸረ ሀገርና ጸረ ሕዝብ ተግባራቱ ገደብ አልፈዋል። ወያኔ ለኢትዮጵያና ሕዝቧ ጠላትነቱ ዛሬ ለውይይት የሚቀርብ አጀንዳ ሊሆን አይችልም። የባዳን ጥቅም አስጠባቂ እንጂ ለኢትዮጵያና ሕዝቧ ለመሆኑም እንደዚሁ የተዘጋ ዘንዳ ነው። ወያኔን መታገያ ዘዴና ስልት አመራረጥም እንደዚሁ ለውይይት የሚቀርቡ ጉዳዮች ሊሆኑ ፍጹም አይቻልም። ወያኔን ከነግሳንግሱ መቀመቅ መክተት የሚችል የትግል ስልት ሁሉ ወደ ተግባር የሚቀየርበት ጊዜ ቢኖር ዛሬ ነው። ኢትዮጵያ ሕዝብ ለነጻነቱና ክብሩ መጠበቅ መረጋገጥ ይበጀኛል ያዋጣኛል የሚለውን የትግል ስልት ሁሉ መጠቀም በማንም በምንም የማይገሰስ መብት ነው። ዳመናው ሲዳመን ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል የሚለውን የኢትዮጵያን በደል ማስተንፈሻ ቀረርቶ የኢትዮጵያን ሕዝብ ለአራት ዓመታት ወያኔ የተሸከመበት ጫንቃው ተልጧል፣ እስትንፋሱ ተዘግቷል፣ የሚደርስበት በደል ገደብ አጥቷል፣ የሚፈጸምበት ምዝበራ ለደህንነት ዳርጎታል። ወያኔ ሰብአዊ ክብሩን አሳጥቶታል፣ ታሪኩን አጉድቦታል። የኢትዮጵያ ሕዝብ የመከራው ጽዋ ሞልቶ ፈሷል። የኢትዮጵያ ሕዝብ በጎበዝ አለቃው እየተደራጀ ጋራውና ሸንተረሩን ጥራን ሊለው ወቅቱ ይጠይቋል። ገጠሩና ከተማውን የትግል ሜዳውን ሊያደርገው ይገባል። ወያኔ ለአንድ ለአምስት ነፋ የትግሉ ጋሬጣ ነውና መፍረስ አለበት። የኢትዮጵያ ሕዝቧ ዕጣ ፈንታ የሚወሰነው ወይም ከወያኔ ግፍ አገዛዝ የሚላቀቀው በተባበረና ሁሉን አቀፍ በሆነ የትግል ስልት ብቻ መሆኑን በአጽንኦት መረዳት ተገቢ ነው። ታዲያ አንድ ትግል ኬላ እስኪበጠስ ድረስ ወይም በፍርሃት የተሸበበው አይነት ጥላ እስኪገለበት ድረስ ወያኔ እንደተለመደው ያቅራራል፣ ይፎክራል። ጸረ ሰላሞች፣ ጸረ ልማቶች፣ አሸባሪዎች ወዘተ እያለም ያቅራራል። በብዙተኛ ባንዳዎች አማካኝነትም ሊያኮላሽ እንደሚሞክሮ ከወዱ መገመት ከባድ አይሆንም። በዚህ ወቅት ታዲያ ወያኔን አንፍራው፣ አንናቀው፣ የትግል ዘዴዎቻችን እየቀያየርን ግን እንታገል፣ እንፋለሙ። በመጨረሻም የህዝብ ትግላችን ናፊ እንደሚሆን ቅንጣት ያህል አንጠራጠር። የሰፈር ቅጥረኛ መካሪ መሳይ ሽማግሌ ባንዳዎች፣ ምሁር መሰል ባንዳ ግዘተኞች በትግላችን ላይ ውሃ ሊሸንሱበት አይችሉም። ሰላም በሌለበት ሰላምን ትሰብኩን አይችሉም። የትግል ስልቶቻችንም ሊመርጡልን አይችሉም። መብቱን ያላቸው በመረጥነው በተመቸን ትግል ስልት ወያኔን መፋለም መብቱ የኛ ብቻ ነው።
ሲያበቃ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ጋር